the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ካሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀምሯል። ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን የቅዳሜ ሰኔ 18 2008 ዓ.ም ምረት ፕሮግራማችንን ካለም ዙሪያ በተጠናቀሩ ዜናዎች እንጀምራለን ከዚያም በማስከተል በትናንት አርብ ዝግጅት የተጀመረው ለጥያቄው መልስ ፕሮግራም ሁለተኛ ክፍል ይቀርባል በሁለተኛው ዝግጅታችን አጋማሽ ደግሞ በምርጥ እንግሊዝኛ ዜማዎች የምትዝናኑበት የሙዚቃ ቃና ተቀናብሯል አራት ሰዓት ሊሆን ሲል የምሽቱን ዋና ዋና ዜናዎች እናሰማና ዝግጅታችንን እናጠናቀቃለን። የዛሬ ምሽት አስተናጋጃችሁ ቆንጂት ታዬ ነኝ። ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። አብራችሁ እንድታመሹ በትህትና እንጋብዛለን። አሁን የዓለም ዜና።
እንደምን አምሽታችኋል? ዜናውን የማሰማው አዲሱ አበበ ነኝ። ሶማሊያ ዋና ከተማ መቀደሾ አውሮፕላን ጣቢያ አጠገብ ከሚገኝ አንድ ሆቴል ውጪ የደረሰውን ከባድ ፍንዳታ ተከትሎ የጠመንጃ ተኩስ መሰማቱንም የሶማሊያ ፖሊሶችና የአይን ምስክሮች አስታወቁ። መደበኛ ተቀጣሪ ያልሆነ አንድ የትርፍ ጊዜ ሰራተኛ ጋዜጠኛ በትዊተር ገጹ እንደገለጸው ናሳ ሃርበር በተሰኘ ሆቴል ከባድ ጥቃት ስር መውደቁ ታውቋል። አሶሺየትድ ፕሬስ ሲዘግብም ታጣቂዎች ሆቴል ውስጥ በከባድ ተኩስ ልውውጥ ተጠምደዋል ብሏል። የፍንዳታው መንስኤ ያልታወቀም አሶሺየትድ ፕሬስ ሲዘግብ ግን መኪና ውስጥ የተጠመደ ቦምብ ሳይፈነዳ አልቀረም ብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ይሁንና እስላማዊው ነውጠኛ ቡድን አልሻባብ ብዙውን ጊዜ በዚህ አይነቱ ጥቃት እንደሚሳተፍ ወይም የዚህ አይነት ጥቃት አድራሽ መሆኑ ይታወቃል። የጋና የምርጫ ኮሚሽን እንደ አውሮፓ አቆጣጠር መጪው ህዳር ለሚደረገው ፕሬዝዳንታዊ ምክር ቤታዊና የአካባቢ ምርጫዎች አንዳንድ ደንቦችን በማውጣት ቅድመ ዝግጅት እያደረገ መሆኑን አስታወቀ። ቃል አቀባዩ ኤሪክ ዛክፖስ እንዳስታወቁት ከሆነ ኮሚሽኑ የምርጫ ዝግጅቶቹን አጠናቆ የድምፅ መስጫ ጣቢያዎችንም አስተማማኝ በሆነ መንገድ አመቻችቷል። ይህም እድሜያቸው 18 የሆኑትንና ድምፅ ሊሰጡ የሚችሉትን የወደፊት መራጮች በመመዝገብ እንዲሁም ያልተመዘገቡትን ለምዝገባ በማበረታታት ቅስቀሳ እያካሄደ መሆኑን ጨምረው ገልጠዋል። የምርጫ ምዝገባው እንደ አውሮፓ ቁጥር በመጪው ግንቦት 8 ቀን ይጠናቀቃል ተብሏል። የዩናይትድ ስቴትስዋ ቀዳማዊት እመቤት ሚሼል ኦባማ ሴቶችን በማስተማር ረገድ ባለ መሰናክል ዙሪያ ለመምከር ነገ እሁድ ወደ አፍሪካ ይጓዛሉ ተባለ። በዚህ ላይቤሪያን፣ ሞሮኮን፣ ስፓኝን በሚያጠቃልለው ጉዞ ሴት ልጆቻቸው ሳሻ እና ማሊያ ፕሬዚዳንት ባራክ ኦባማ እንዲሁም የሴት ልጆች ሴት አያታቸው ማሪያን ሮቢንሰን ይገኙበታል ተብሏል። ሚሼል ኦባማ የጉዟቸው ዋነኛ ትኩረት ልጃገረዶች ይማሩ የሚል መርህ ያነገበ እንደሆነም ተገልጧል። በመጀመሪያው የላይቤሪያ ጉዟቸው ሚስ ኦባማ ከመጀመሪያዊቱ ሴት አፍሪካዊት ፕሬዚዳንት ኤለን ጆንሰን ሰርሊፍ ጋር ስብሰባ ያደርጋሉም ተብሏል። የሶሪያና የሩሲያ መንግስታት አውሮፕላኖች ምስራቃዊ ሶሪያ ውስጥ በምትገኝ ከተማ ላይ ዛሬ ቅዳሜ ባካሄዱት የአየር ጥቃት ሕፃናትን ጨምሮ በትንሹ 45 ሰዎች መገደላቸውን ብሪታንያ ውስጥ የሚገኘው የሶሪያ የሰብአዊ መብት ተቆጣጣሪ ቡድን አስታውቋል። የመብት ተቆጣጣሪው ቡድን እንዳስታወቀው ጥቃቱ የተካሄደው ዲየር ኤልዞር ክፍለ ሀገር ውስጥ በምትገኘው የቋሪህ ከተማ ውስጥ ነው። ይህ በእንዲህ እንዳለ የሶሪያው ዲሞክራቲክ ኃይሎች ሽምቅ ተዋጊ ቡድን ማንቢጅ ውስጥ እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር ግጭት መፍጠሩ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ትናንት ያደረገችው ውሳኔ ዛሬ አንዳንዶቹን ሲያስደንቅ መውጣቷን ያልደገፉት ደግሞ መራራውን ሀቅ ለማዋጥ እየታገሉ መሆናቸው ተሰምቷል። አንዳንድ ተንታኞችም ውሳኔው በገንዘብና በፖለቲካው ረገድ አስደንጋጭ አደጋ እንደሆነ ይናገራሉ። የእንግሊዙ ዴይሊ ሚረር ጋዜጣ በዛሬ ቅዳሜ እትሙ ሲዘግብ ምን ይቀጥል ይሆን ደግሞ ሲል የአግራሞት ጥያቄ ሰንዝሯል። ይህ በእንዲህ እንዳለ ስድስቱ የአውሮፓ ህብረት መስራች ሀገሮች ጀርመን፣ ፈረንሳይ፣ ቤልጂክ፣ ኢጣሊያ፣ ኔዘርላንድስና ሉክሰምበርግ በቀጣዩ ሂደት ላይ ለመነጋገር መሰብሰባቸው ታውቋል። ወሬ መሪዎቹ የሆነው አንድ ሆኗል፣ ቀጣዩ ሂደት እንግሊዝ በአፋጣኝ መውጣት ብቻ ነው ብለዋል። በመጨረሻም ሜዲትራኒያን ባህር ውስጥ ከአንዲት አነስተኛ ጀልባ በትንሹ 7000 ፍልሰተኞች በሁለት ቀናት ውስጥ ማዳን ተችሏል ሲሉ የኢጣሊያ ባለሥልጣናት አስታወቁ። ዜናው አበቃ።
የዓለም ዜናዎቹን አድምጠናል። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አሁን ለጥያቄው መልስ የኢትዮጵያ መንግስት ከዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች በየጊዜው የሚቀርቡበትን የዜጎች መብቶች የመጣስ ክሶች አይቀበልም። እንደ ሂዩማን ራይትስ ዋች ያሉ የሰብአዊ መብት ተሟጋች የሆኑ ዓለም አቀፍ ድርጅቶችን ኒዮሊበራል አጀንዳ ያላቸው እያለ ሪፖርታቸውን ያጣጥላል። የገዢው ፓርቲ ፖሊሲ ተቃዋሚዎች የሆኑ ዜጎች ግን በቅርቡ በኦሮሚያና በቅማንት እንደተስተዋለው ባለፉት ዓመታትም በአለሞ ተኳሾች እንደሚገደሉ ዘገባዎች ይናገራሉ። በኢትዮጵያ መንግስት የተመሰረተው የኢትዮጵያ የሰብአዊ መብት ኮሚሽን ለዜጎች መብቶች በጽናት ለመቆም በእውነት ነጻነቱና ብቃቱ አለው? እንዲህ አይነቱንና በሁለቱ ሪፖርቶች ይዘት ዙሪያ ከአድማጮቻችን ለደረሱን ጥያቄዎች ሁለት የህግ ምሁራን እየሰጡ ያሉት ማብራሪያ ሁለተኛ ክፍል ይሆናል ቀጥሎ የሚቀርበው። እንግዶቹ አቶ ዳንኤል ብርሃኔ ከአዲስ አበባና በአውስትራሊያ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ጸጋዬ አራርሳ ናቸው። አዘጋጅና አቅራቢ ትዝታ በላቸው።
አቶ ዳንኤል እንዲሁም አቶ ጸጋዬ፣ እንግዲህ ቀደም ብዬ የሂዩማን ራይትስ ዋች ምክትል ዳይሬክተር ሌዝሊ ለፍኮን ድምፅ ሳሰማችሁ ከሰባት ወር በላይ ለዘለቀው ሰፊ የኦሮሚያ ተቃውሞ ከ500 በላይ ክስተቶችን ማለትም የመንግስትና የመንግስት ጸጥታ ኃይሎችና የህዝብን ማለትም የተማሪዎችን ግጭት እንደገመገሙ ነው የገለጹት። የመቀሌ አድማጫችን አቶ አሰፋ ይህን የሰጡትን አሁን በአሁኑ የሰጡት አሃዝ በተለያየ ጊዜ ሂዩማን ራይትስ ዋች የተለያየ ቁጥር ሰጥቷል በማለት ተጋኗል የሚል ጥርጣሬ ነው ያላችሁ። ላሰማችሁ።
ምስልና አሜሪካ ወደ ሰራተኞችና አድማጮች በሙሉ እንደምን አላችሁ? ደህናና ክቡር ለእናንተ ይሁን። ከፈለግኩት በሂዩማን ራይትስ ዋች እና በኢትዮጵያ ሰብአዊ መብት ኮሚሽን በተሰጡት ሁለት አይነት የተቃረኑ አስተያየት ላይ ነው። ሂዩማን ራይትሶች ባለፈው የመጀመሪያው 80 ብለው ነበር፣ ኋላ 170፣ እዛ ደግሞ 400 አርገውታል። አሁን ምን ያህል ሂዩማን ራይትሶች ኢትዮጵያ ውስጥ እንደማይሰሩና ብዙም እንትን እንደሌላቸው ይታወቃል። በተቃዋሚዎች የተመሰረተ ሪፖርት ነው። ሲነሱ ራሳቸው ወርደው ምን ያህል አጣርተው ነው ከገለልተኛ አካልና ከህብረተሰቡ ይህን ሪፖርት ሊያወጡት የቻሉት እና እኛ ቁጥሩ በጣም የተጋነነ መስሎኛል እና በዚህ ላይ አስተያየት ሊሰጡበት ደስ ይለኛል። አመሰግናለሁ። አሰፋ ነኝ ከመካ።
በመሰረቱ አንድ ሁለት ሶስት ነጥቦች ማንሳት እፈልጋለሁ። ስለዚህ ምዘና ተመጣጣኝነት የህግ ቋንቋ ነው፣ ፕሮፖርሽናሊቲ የምንለው ማለት ነው። ተመጣጣኝነት አንድ የመንግስት አካል በህግ አስገዳጅነት ሲኖርበት ህገ ወጥ የሆነ የሰው የግለሰብ ወይም የህዝብ ተግባር ላይ እርምጃ ወስዶ ግን ያ እርምጃ የዛን ዜጋ ወይም የዛን ቡድን መሰረታዊ ሰብአዊ መብቶች የጣሰ ሲሆን ወይም የገደበ ሲሆን በዛ ጊዜ የተወሰደው መንግስታዊ እርምጃ ተመጣጣኝ ነው፣ መጀመሪያ አስፈላጊ ነበረ፣ ምክንያታዊ ነበረ፣ እንዲሁም የሰብአዊ መብትና መሰረታዊ ክብርን አይነካም ተብሎ ምዘና የሚደረገው በመሰረቱ አንድ ሰው በሌባ ላይ ቢተኩስ አንድ ሰው ጥቃት ያደረሰ ያለ ወንጀለኛ ሰው ላይ ቢተኩስ አንድ መንግስት ባለስልጣን የመንግስት ኃላፊ የመንግስት ህግ አስከባሪ ያኔ የሚነሳ ቋንቋ ነው እንጂ ፍጹም ህጋዊ መሰረት የሌለው የመንግስት እርምጃ በተፈጸመ ጊዜ የሚነሳ ቋንቋ አይደለም። ስለዚህ ይሄ የመጀመሪያው ግድፈቱ ነው በኔ ግምት። አቶ አዲሱ ሪፖርቱን ሲያቀርቡ በሰማሁት መሰረት ማለት ነው የመጀመሪያው ችግሩ ዘሎ ከመሃል ነው የጀመረው የሚል ነው። ተመጣጣኝነት የህግ ተግባር ነው። እኛ በዚህ ጉዳይ ያያየን ያለ ነው ምንድነው መንግስት የወሰደው እርምጃ ለኦሮሞ ተቃውሞ እንቅስቃሴ ምላሽ እንዲሆን ነው። ያ የኦሮሞ ተማሪዎች ወይም ወጣቶች በኋላ በአጠቃላይ ህዝቡ የተሳተፈበት የተቃውሞ እንቅስቃሴ ህገ ወጥ ተግባር አይደለም አልነበረም። በየትኛውም ሪፖርት እስካሁን ድረስ የትኛውም ቦታ ላይ ህገ ወጥ ተግባር አይደለም። በኢትዮጵያ ህገ መንግስት ውስጥ የተፈቀደ ሰላማዊ ሰልፍ የማድረግ መብታቸውን ተጠቅመው አቤቱታ የማቅረብ መብታቸውን ተጠቅመው የመንግስት ፖሊሲን የመቃወም መብታቸውን ተጠቅመው የወጡበት ሁኔታ ነው ያለው። ለዚያውም ስላልተሰሙ ከተስፋ መቁረጥ የተነሳ። ሁለተኛ እነዚህ ሰዎች ላይ እርምጃ የተወሰደው ያለምንም ህግ ይልቁንም ብዙ የፖለቲካ ማስፈራራት ድባብ በነበረበት ሁኔታ ነው። አንደኛ ቀደም ሲል ከባለፈው አመት ጀምሮ በአቶ አባይ ጸሐይ የተነገረ ዳንኤል ይህን ጉዳይ አጣርቻለሁ ሲል አስታውሳለሁኝ የተነገረ ልክ የማስገባት ፕሮጀክት ነበረ። ሁለተኛ ጠቅላይ ሚኒስትሩ ራሳቸው የማያዳግም ርህራሄ የሌለው ምህረት የለሽ እርምጃ በተቃውሞ እንቅስቃሴው ላይ እንወስዳለን ብለው ተናግረው ነበር። ሶስተኛ አቶ አዲሱ ገብረ እግዚአብሔር የሰብአዊ መብት ኮሚሽን ኮሚሽነር ከኔ ጋር እንኳን በዶቼ ቬለ በፐብሊክ ሚዲያ ተጠይቀው ሲናገሩ የተናገሩት አንድ ነገር መንግስት የማያዳግም እርምጃ በተቃውሞ እንቅስቃሴው ላይ መውሰድ ይገባዋል ለልማትና ለሰላም ሲባል ብለው የተናገሩበት ሁኔታ አለ። የሰብአዊ መብት ኮሚሽኑ ሪፖርት በተነገረው ያህል እንኳን የሚገባኝ በዚህ ምክንያት ነው የሚናገረው ንግግር ከሂውማን ራይትስ ዎች ሪፖርት ጋር ምንም ሊጣጣም ያልቻለው።
አቶ ዳንኤል ብርሃኔ፣ ዶክተር ጸጋይ ላነሷቸው ነጥቦች የመንግስት መገናኛ ብዙሃን በአንዳንድ ቦታ በአርሲ በአመያ የህዝብ ንብረትም ጠፍቶ እንደነበረ ተቃውሞ ሰልፉን ያካሄዱ በነበሩት በአርሲ ደግሞ በተለይ በሻሸመኔ የኃይል እርምጃም እንደነበረ ጠቅሰዋል። አቶ ዳንኤል ብራኔ ደግሞ ጠቅለል አድርጎ እሱ ላይ መልስ ይሰጡንና ወደ አድማጮች ጥያቄ እናልፋለን። ቤት
ሁለት ሶስት ነጥቦችን ላንሳና አንደኛ ለመረጃ ያክል ፓርላማ ላይ ምንድን ያደረጉት ዶክተር አዲሱ በቃል ነው ያቀረቡት። ከዛ በኋላ ለፓርላማ ለሱ የተበተነም ወረቀት የለም። ለነገሩ የውሳኔ ሀሳብ ነው። አጭር ሁለት ሶስት ገጽ ነገር ነች። ምንም ነገር የለውም። ፕራክቲካሊ ያው በቴሌቪዥን የተሰማ ነው ነው። ከዛ ውጭ ግን ሪፖርት ፓርላማ አባላትም ራሳቸው ያዩት ነገር የለም። እዛው ሲነበብ የሰሙትን ነው። ከዚህ ውጭ ግን ስለ ጋዜጠኞቹ ትክክል ነው። ጋዜጠኞቹ መጀመሪያ ቀዳችሁትን ትታችሁ ሂዱ ምናምን ተብለው ነበረ። በኋላ በቃ ይዛችሁ መሄድ ትችላላችሁ ነገር ብሏቸው ነው የተውትና አጠቃላይ ኤንቫይሮንመንቱ አስገራሚ ነው የነበረው። ከዛ ውጭ ሌላኛው ነገር አባይ ጸሐዬ ልክ እናስገባቸዋል አሉ የተባለው አንደኛ ኦህዴድ ውስጥ ያለውን ስትራክቸር ነው። የፓርቲ ውስጥ ጭቅጭቅ ነው፣ ለኦሮሞ ህዝብም አይደለም። ግን እሱንም የተናገሩት አንድ አመት በፊት ነው። ሰላማዊ ሰልፍ በነበረበት ጊዜ አንዳንድ የወጡ ድምጾች ያው ዝም ብሎ ዶክተር ይደረጉ ናቸው እንጂ ትክክለኛ ድምጽ አይደሉም። ከአንድ አመት በፊት ግን በዛ አይነት ነገር ያሉት የኦሮሞን ህዝብ ሳይሆን ያው ኦህዴድ ካድሬዎች ጋር ያላቸው ውስጥ ጭቅጭቅ ነው። የራሳቸው ፓርቲ ስለሆነ ህዝቡ ለራስብን የሚገባ አይመስለኝም። ዶክተር ጸጋይ የሚቃወሙት አባይን ብቻ ሳይሆን የኦህዴድን ጭምር ይመስለኛል። ስለዚህ የእነሱ የውስጥ ጭቅጭቃቸው ውስጥ ብዙ ብንገባ አይጠቅመንም። ወደ ሂውማን ራይት ዋች ሪፖርት እሱ በተመለከተ ቅድም አስተያየት ሰጥተውም ነበረ። የሀብታም ድርጅት ስለሆነ እናጋንነዋለን እንጂ ፌስቡክ ላይ ከዛ የተሻለ ኦርጋናይዝ አድርገው ያቀረቡ አክቲቪስቶች ነበሩ። የእነሱ መረጃ እንዲያውም ምናልባት ይዘምሉ ወይ ይሻል። ምክንያቱም ያን ያክል ቁም ነገር ያለውም ስራ አይደለም የሚሰሩት። ለምሳሌ ሻሸመኔ ከነ ቀበሌው ስም ጭምር ይታወቃል። የሃይማኖት ተቋሞች የፕሮቴስታንት የሃይማኖት ተቋሞች ናቸው ጉዳት የደረሰባቸው። ይህ እንግዲህ ቀጥታ አጠቃላይ ተቃውሞውን ይገልጸዋል ለማለት አይደለም፣ ግን እነዛን የሃይማኖት ድርጅቶችም የፕሮቴስታንት ቸርቾች ናቸው። እነሱን ጠይቆ ማግኘት ይችሉ ነበረ። የሃይማኖት የጋራ ተቋም የሚባል አለ። ከዛም በደብዳቤ ቴቨር መጠየቅ ይችል ነበር። ሊማራይቶች እነሱ ያው ማስታወስ ስለሚፈልጉ ነው። ይሄ እንግዲህ የራሳቸውን ፊዚዮሎጂ ነው። ዞሮ ዞሮ መጀመሪያኛ የምናውቀው ነገር ስለሆነ የእነሱ ሪፖርት እንደገና አይተን ብዙም በእነሱ ሪፖርት መጨነቅ አያስፈልገንም። ወደ እኛ ወደ መንግስት ግን ስንመጣ ምንድን ነው እኔ አንድ ራሱ አጠቃላይ አካሄዱ ላይ ችግር ያለብኝ ምን የሰብአዊ መብት ረገጣ ተፈጽሟል? እዚህ ጋር የተደረገው ግድያ ወይም ድብደባ ትክክል አይደለም? ራሱ ከመቼሩ በፊት የሰብአዊ መብት ኮሚሽኑ እንደዛ አይነት ማንዴት ይኑረው አይኑሮ እርግጠኛ አይደለሁም። ነገር ግን በሌላም ዓለም በአሜሪካም አውሮፓም እንደምናየው እንደዚህ ትልቅ ቀውስ ሲፈጠር አጣሪ ኮሚሽን እንበለው ወይም አጣሪ ኮሚቴ ይቋቋምና ይሄ ነገር ችግሩ ምንጩ ምንድን ነው? የተለያዩ አካሎች በዚህ ሂደት ምን ሚና ነበራቸው? እያንዳንዱ እስከዚህ ምን ድርሻ ይወስዳል? እዚህ ውስጥ እንግዲህ የጸጥታ ኃይሎች አላግባብ የፈጸሙት ግድያም እዚህ አንድ አካል ሆኖ ምንድን ያላቸው ግንዛቤና በየደረጃ ያሉ ተቋሞች፣ የኦሮሚያ ክልል ተቋሞችም፣ የፌዴራል ተቋሞችም፣ የጸጥታ ተቋሞችም፣ ጸጥታ ያለውን ተቋሞችም፣ ሚዲያም፣ ሁሉም ምን ሚና ነበረው? ምን ሊያደርግ ይገባ ነበር? ከዚህ የምንወስደው ምንድን ነው ተብሎ ለፖሊሲ ሁሉ ግብአት ሊሆን በሚችል ደረጃ ሊሰራ ይገባ ነበር እንጂ በዛ ጥግ ይዞ ሂውማን ራይትስ ዋች መንግስትን ይከሳል፣ በዚህኛው ጥግ ደግሞ ይዞ ለመንግስት መከላከያ ይሰጣል። ይሄ እንደው ግድ የለም እስኪ አሁን በዚህ የሚከሰስ የሚታሰር ሰው እንኳን ባይኖር እንደ ሀገር ልንማርበት የሚገባው እድል ነው ራሱ እያመለጠ ያለው ብዬ ነው የማስበው። ይሄ እኮ በመንግስትና በአስተዳደር አካላትና በህዝብ መካከል አለመናበብ ከመኖሩም የመነጨ ነው። በጣም በጣም ብዙ ገጽታ ያለው ነው። ከዛም በኋላ ችግር ከተፈጠረ በኋላ መልስ መስጠት አለመቻል ነው። መልስ ቢሰጥ የሆነ ጊዜ ላይ እልባት ያገኝና የሰዎች ህይወት ይድን ነበረ። ስለዚህ በዚህ ደረጃ ራሱ እንኳን መማሪያ ሊሆን የሚችል ማለት ራሱ መንግስት ለራሱ ሊጠቅመው የሚችል አይነት ጥናትና ማጣሪያ ኢንኳይሪ ነው መሰራት የነበረበት እንጂ መንግስት አጠፋ ላጠፋ ቀይ ምርጤክስ ነው ወይስ ራይት ነው የሚያገኘው አይነት ነገር ላይ በቃ በዚህ ፋይሉ ሊዘጋ ከሆነ እንደ ሀገር ራሱን የሚቆጭ ነው የሚሆነው።
አመሰግናለሁ። የመጀመሪያው እንቅስቃሴው እንደተጀመረ በህዳር ወር እንደተጀመረ በመጀመሪያው ሁለት ወር ውስጥ የቀድሞው የኢትዮጵያ ሰብአዊ መብት ኮሚሽን ኤርኮ ጥናት አቅርቦ ነበረ። በሁለቱ ወራት ውስጥ 100 ሰው እንደሞተ ጠቅሶ ጥናት አቅርቦ ነበረ። ግን መቀጠል አልችልም ወጪ የለኝምና ብሎ ወደ ቀጣዩ ጥያቄ እንሂድና መልሳችሁን አጠራጠር አድርጋችሁ።
አመሰግናለሁ ቪዎች። እኔ ጥያቄ ሂውማን ራይትስ መጀመሪያ የምጠይቀው ምንድን ነው? አንደኛ ኢትዮጵያ ውስጥ ከኤርትራ የበለጠ ብዙ ግፍ ደርሷል ብዬ አስባለሁ። ኤርትራ ውስጥ ግፍ አለ፣ ግን የጎላ እንደዚህ በዓለም አቀፍ ደረጃ የታወቀ አሁን የኦሮሚያው ለስድስት ወር ህዝብ ሲጨፈጨፍ ሲገደል፣ በጋምቤላ ሁሉ ግፍ ሲፈጸም፣ በ2005 በአውሮፓውያን አዲስ አበባ ላይ የተደረገው ግፍ፣ በወልቃይት፣ በኦጋዴን በየጊዜው የዩኒቨርስቲ ተማሪዎችን በመግደል ይህ ስርዓት የተካነ ነው። ከዚህም በላይ ግን ዘረኛ ነው። ይህ ሁሉ እየታወቀ ለምንድን ነው በዚህ መንግስት ላይ እንደ ኤርትራ ጠንከር ብሎ ያልታየው? አሁን ለምሳሌ ስለ ኢትዮጵያ ሰብአዊ ድርጅት እኔ በበኩሌ የኢትዮጵያ ማለውም የህወሓት ነው ማለት ነው። ምክንያቱም ሰውየው መድረክንና መያድን ነው እነዚህን ድርጅቶች አሳልፈው ለህወሓት እንዲመች አድርገው እንትን ያሉ ናቸው። እኔ በበኩሌ ኢትዮጵያ ውስጥ ህወሓት የሚፈልገውን ነው እየተደረገ ያለ። ለምሳሌ እኒህ ሰውዬ ከመረመሩት ውስጥ የወልቃይትን ዘለው የቅማንትና የአማራውን ምናምን ያደርጉት፣ ምክንያቱም ወልቃይት ህወሓትን ስለሚነካ። እንዲያውም ወልቃይቱ ላለፉት 25 ዓመታት ሲገደሉ ሲሰደዱ፣ እንዲያውም ይባስ ብሎ ደግሞ እንደ ሳውዝ አፍሪካ መሬቱ ሲፈለግ እየተፈናቀሉ በሀገራቸው ብዙ ግፍ እየተፈጸመ ነው። እነሱ የሚናገሩት ነው፣ ቋንቋቸው እንዳይናገሩ እየተደረገ ነው። እና እኔ በኦሮሚያው ሚሰው ድርጅታቸው የሰጡት የወያኔ ነው የምለው እኔ ትክክል አይደለም ብቻ ሳይሆን መጀመሪያ ምን ጠብቆ አልነበረም። እኔም አልጠብቅም። የጠበቀም ሰው ካለ ሞኝ ነው ባይ ነኝ። ምክንያቱም ሚሰውዬ በፍርድ መጠየቅ ያለባቸው ናቸው።
ለዚህ ለአቶ ዳንኤል ብርሃኔ እድሉን ልስጥ እንዲመልሱ።
አድማጩ ከሰጡት አስተያየት ልነሳና የሰብአዊ መብት ኮሚሽኑ ኦሮሚያ ውስጥ ስለነበረው ችግርና ቅማንት ጋር ስለነበረው ችግር ሪፖርት አውጥቷል። ስለ ወልቃይት አላወጣም። ለምንድን ነው ብዬ ባስብ ለዚህ ተጠይቆ የሰጡት መልስ ባይኖርም ግን ግልጽ ይመስለኛል። ወልቃይት ውስጥ እንደዚህ አይነት ቀውስ አልተፈጠረ ነው። የሰብአዊ መብት ጉባኤ የሚባለው ወይም ሂውማን ራይት ካውንስል የሚባለው ሌላኛው የግል ድርጅት ማለት ነው፣ እሱ ስለ ወልቃይት ሪፖርት ማውጣት ፈልጎ በጣም ተቸግሮ ምንድን ነው ያደረገው፣ በ40 ዓመት 30 ሰው ሞቷል ነው ያለው። እንግዲህ ቅማንት ላይ በአንድ ቀን ነው ወደ 70 ሰው ምናምን ያለቀው፣ በአንድ ቀን ነው ወደ 3 ቀን ውስጥ ነው 70 ሰው ያለቀው። እና ምንና ምን ተነጣጥሮ ነው በአማካይ በአመት አንድ ሰው ነው እንግዲህ ወልቃይት የሞተው? ማለት እንደዚያም ጥያቄ ያላቸው የወልቃይት ሰዎች ካሉ ነው ይደግፋለሁ ማለት መታቶም ችግር የለውም። ኢትዮጵያ ውስጥ ተማሳይ ጥያቄ ብዙ ቦታ ይኖራል። ምንም አሁን ሊስት ማድረግ ይቻላል ካስፈለገ ድንበር ላይ ያሉ አጎራባች የሆኑ ክልል ወረዳዎች ሁሉ ወደዚህ ነው ወይም ወደዛ ነው ወይም ጭቅጭቅ በፖለቲካ ውይይት ላይ የሚሆን አንዳንዴ ደግሞ እዛም አካባቢ ነዋሪ የሆኑ ሰዎች ሲያነሱ እንሰማለን። ስለዚህ እንደዚህ አይነት ጥያቄ በነሳት በማስ ደረጃ ችግር የለውም። እንደ ኢሹ እንደ ታሪክ ቴዎሬቲካሊ በመርህ ደረጃ እንዴት መፈታት ያለበት የሚለውን በተገቢ መወያየትና ከዛም የምንወስደው ነገር ደግሞ ካለ በሀገሪቱ ዙሪያ ተግባራዊ ማድረግ ነው። ግን አሁን ስለ ኦሮሚያና ስለ ቅማንት በምናወራበት ደረጃ የምናነሳው ነገር አይደለም።
እሺ፣ አመሰግናለሁ። እንግዲህ ወደ ሌላ ጥያቄ እንሂድ። ሌላው ጥያቄ ደግሞ ቀደም ሲል ዶክተር ጸጋዬ አራርሳ ጠቅሰዋል። አቶ ዶክተር አዲሱ ገብረ እግዚአብሔር ከእርሶ ጋራ በዶይቼ ቬለ ሬዲዮ ላይ ቀርበው መንግስትን በመወገን ተከራክረው እንደነበሩ እና እሳቸው ታዲያ የሰብአዊ መብት ሪፖርቱን እንደ አንድ ነጻና ገለልተኛ ሰው ሊያቀርቡ ይችላሉ ወይ የሚል ሀሳብ ነው ያላቸው። ከዚያም በላይ ኦሮሚያ ውስጥ ለተካሄደው አስከፊ ግድያ በፓርላማ ውስጥ በተደረገው ይቅርታ ሊሽር ይችላል ወይ ይላሉ። ስሙት ጥያቄው።
ሄሎ ቪኦኤዎች፣ እንደምንከረማችሁ። የዘውትር አድማጫችሁ ነኝ። ሁለት ጥያቄዎች አሉኝ። መቼም የኢህአዴግ መንግስትና የሰብአዊ መብት ጥሰት የአንድ ሳንቲም ሁለት ገጽታ ሆነዋል። ይህንን የሚሉት የኢህአዴግ ተቃዋሚዎች ብቻ ሳይሆኑ ለኢህአዴግ ቀለብ የሚሰፍሩለት የአሜሪካ መንግስትና የአውሮፓ ዩኒየንም ጭምር ናቸው። ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል መንግስትን ያልተቹበት ጊዜ የለም። ወደ ጥያቄ ስገባ ሁለት ነገር ነው የማነሳው። አንደኛው የኢህአዴግ መንግስት ኦሮሚያ ውስጥ በተለይም ደግሞ ወለጋ ውስጥ ከአንድ ቤተሰብ እናትና ልጅን ገድሏል፣ በሰሞኑ የኦሮሚያ ተቃውሞ ማለት ነው። ይህ ጠባሳ በእነ ዶክተር አዲሱ ገብረ እግዚአብሔር ሪፖርት እና በአቶ ኃይለማርያም ደሳለኝ የፓርላማ ውስጥ ይቅርታ ሊሽር ይችላል? ከአንድ ቤተሰብ እናትና ልጅ ሞቶ ማለት ነው። ኢህአዴግ ለምንድን ነው ከታሪክ መማር የማይችሉት? ሁልጊዜ እየገደሉ መኖር ይቻላል ወይ? ደርግስ ወድቆ የለም ወይ? ኃይለስላሴ መንግስት ወድቆ የለም ወይ? ለወደፊቷ ኢትዮጵያ ለምንድን ነው የማያስቡት እነዚህ ሰዎች? ሁለተኛው ጥያቄ ዶክተር አዲሱ ገብረ እግዚአብሔር የዚህ የሰብአዊ መብት ኮሚሽን ኮሚሽነር ናቸው። እኚህ ሰው ከሁለት ወር በፊት በጀርመን ድምጽ ላይ በዶች ቬሌ ቀርበው መንግስትን ደግፈው ሲሞግቱ ነበር እና በጣም ሲከራከሩ የመንግስት ቃል አቀባይ እንጂ በእውነት ገለልተኛ ሰው አይመስሉም ነበረ እና ይህንን ሪፖርት አሁን በገለልተኛ ሁኔታ አስተናግዷል ማለት ይቻላል? ድምጻቸውን ከዶይቼ ቬለ ሬዲዮ ፋይል መስማት ይቻላል?
ዶክተር ጸጋዬ አራርሳ፣ ስለዚህ ስለ ድርጅቱ ራሱ ስለ ሰብአዊ መብት ኮሚሽን የተነሳው አለ ነጻ አይደለም የሚል። ከዚያ በላይ ግን የወልቃይት ጥያቄም የማንነት ጥያቄ ነው፣ የቅማንት ጥያቄም የማንነት ጥያቄ ነው። በሰብአዊ መብት አያያዝ ረገድ ደግሞ አንድ ሰው ይሙት 30 ሰው ይሙት ያው መብት ተጣሰ፣ አንድም ሰው እንዲሞት አይፈቀድም እና በዚህ ላይ አስተያየቶን ቢሰጡ።
እሺ፣ አመሰግናለሁ። እነዚህን ነጥቦች ከማንሳቴ በፊት ቀደም ሲል አንድ የተነሳ ነጥብ አለ። አቶ አባይ ጸሐዬ ያሉት ከአመት በፊት ነው። አዎ እውነት ነው፣ ከአመት በፊት ነው። የእሳቸውም ሆነ የሌሎቹ ባለስልጣናት ንግግር የዚህ እርምጃ ባክግራውንድ ነው። ይሄ እርምጃ በዛ ኢንፎርምድ የሆነ ነው። አሁን የተወሰደው የሰብአዊ መብት ጥሰት እርምጃ ያ ባክግራውንዱ አድርጎ ነው፣ በዛ ኢንፎርምድ የሆነ ነው ለማለት ነበር ያነሳሁት። ገለልተኛ ኮሚቴ ተቋቁሞ ይሄ ጥናት ተደርጎ በሚገባ ትምህርት ልንወስድበት ይገባ ነበረ። እውነቱ መውጣት ነበረበት። ፖለቲካል ፖይንት ስኮሪንግ መሆኑ ቀርቶ ይሄም እኔ ይስማማኛል። እኔ እንደ አንድ ግለሰብ ሌሎች የኢትዮጵያ ውስጥ በሕግ ተቋቁመው የፖለቲካ ተቃውሞ ስራ የሚሰሩ ፓርቲዎችም ሲጠይቁ የነበሩት እንደዚሁ ገለልተኛ የሆነ ነጻ ተቋም ተቋቁሞ እውነቱ በደንብ እንዲጣራ እና ከዛ በተጣራው እውነት መሰረት ሁሉም ኃላፊነት ያለባቸው ሰዎችም ሆነ ድርጅቶች፣ የመንግስት አካላትም እንደዚሁ ኃላፊነታቸውን እንዲወስዱ የሚል ነበረ። ይሄ አልተደረገም። ይሄ በዚህ ላይ ምንም ተቃውሞ የለኝም። አሁን የተነሳው ኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛነት ወይም ነጻነት፣ ነጻ ተቋምነት ትንሽ አስቸጋሪ ነው። እኔ ያው ከታሪኩ ከአመሰራረቱ ጀምሮ በቅርብ የምከታተለው ድርጅት ነው። ነጻ ብዬ አላምንም። ነጻነት ያልነበረው በመጀመሪያ የተቋማዊ ብቃት ችግር ስለነበረበት፣ ከዛ የሰው ጥረት ችግር ስለነበረበት። እኔ የተባበሩት መንግስታት ድርጅት ሆኜ ለእነሱ የዴሞክራቲክ ኢንስቲቱሽንስ ቢልዲንግ ፕሮግራም ውስጥ ለእነሱ ብዙ ገንዘብ በማውጣት ብዙ ቴክኒካል አሲስተንስ እና የሰብአዊ መብት ሊቃውንትን ወይም እውቀት ያላቸውን ሰዎች ለእነሱ በዩኤን ቮሉንቲርነት እንቀጥርላቸው ነበረ። ስለዚህ በግልጽ በቅርብ የማውቀው ተቋም ነው። ከዛ የተነሳ የአቅም እጥረት ስላለው ከአቅም እጥረት የመነ የመነጨ ነጻነት ማጣት ይታይበት ነበር። በጀቱም መንግስት ላይ የተደገፈ ከመሆኑ የተነሳ ወዘተ። ከዛ አልፎ ግን የኮሚሽኑ መሪዎች በተለያዩ ጊዜ እስካሁን ድረስ ሶስተኛው ናቸው ዶክተር አዲሱ ነው እስከማውቀው ድረስ እነዚህ መሪዎችም የአእምሮ ነጻነት ከመንግስት ሲያሳዩ አላየሁኝም እና ለዚህም ነው ቀደም የተከስኩትን ንግግር ያነሳሁት። ከዚህ በፊት ከእሳቸው ጋር ውይይት በመናደርግ ጊዜ የማያዳግም ርምጃ መውሰድ አለበት መንግስት ብለው የተናገሩ ሰው ነበሩና ገና ያኔ ተገለልተኛነታቸው ጥያቄ ውስጥ ይገባል። ከዛ ባሻገር መንግስት ብዙ ወቀሳ ሲበዛበት የሰብአዊ መብት ጥሰት አለ፣ ተመጣጣኝ ያልሆነ እርምጃ እየወሰዳችሁ ነው፣ ህጻናት እየገደላችሁ ነው ተብለው ሲወቀሱ መጀመሪያ ያሉት ነገር የሰብአዊ መብት ኮሚሽን አለው መንግስት፣ ያ ኮሚሽን ያጣራልናል ነው። ያ ያጣራልናል የሚል ራሱ ተከሳሹ በጠየቀና ይሄ ተቋም ለኔ ያጣራልኛል እውነቱን ይመሰርትልኛል ብሎ ሲናገር ያን የዛኑ ሞመንት ያ ተቋም ነጻና ገለልተኛ እንዳልሆነ ያሳያል ብዬ አምናለሁኝ። ከዚህ ባሻገር ተቋሙ እውነትን ማውጣት ይገባው ነበረ። በመሰረቱ በየአመቱ በሚያቀርባቸው ሪፖርቶች በሀገሪቱ ውስጥ ያሉ የሰብአዊ መብት ሁኔታዎችን ማብራራትና ማውጣት ነበረበት። ብዙ ማንዴቶች አሉት። በአዋጅ ሲቋቋም ወደ 10 ማንዴቶች የተሰጡት ተቋም ነው። ከዛ ማንዴቶች ላይ ተመርኩዞ እነዚህን ሁሉ ነገሮች ማድረግ በአጠቃላይ ሀገሪቱ ውስጥ ያሉ የመብት መድፋፋቶችን ማለት መንግስት አውቆ መብት ይጥሳል ተብሎ አይታመንም። መንግስት በኤክሲጀንሲስ የጋቨርነንስ ኤክሲጀንሲስ ምክንያት የመብት መድፋፋቶች ቢያጋጥመው እነዛን እያስታወሰ እንደ መንግስት ህሊና የመንግስት የስነ ምግባር አስከባሪ ተቋም ሆኖ ያገለግላል ተብሎ የታሰበ ተቋም ነው። ያንን አላደረገም። አሁን ይልቅ በዚህ ምርመራ ደግሞ ያደረጉት ነገር ቢኖር በተለይ የኦሮሚያን በተመለከተ ማለት ነው፣ እውነትን መመስረት ሳይሆን ተቋማዊ የሆነ የፖለቲካ ውሸት ፖለቲካል ላይ ኢንስቲቱሽናል ላይ ነው ያስቀመጡት። ከዚህ ባሻገር ስለ ወልቃይት ጉዳይ ለምን አላጣሩም? ስለ እንደዛ ካለን ስለ ሁሉም ለምን አላጣሩም ማለት ይቻላል። አሁን በኦሮሚያ ኬዝ ምክንያት አላቸው። አገን ይሄን ነገር እኔ ህገ ወጥ የሆነ እርምጃ ተወስዶ መብት ተጥሶ ስለሆነ በህግ የምንነጋገርበት ስለ ፕሮፖርሽናሊቲ ስለ ተመጣጣኝነት ምናምን የምንነጋገርበት ስለ አይደለም። በዚህ በኦሮሚያ ኬዝ በፖለቲካሊ ብቻ ነው አንደርስታንድ ማድረግ የሚቻለው። ፖለቲካው ምንድን ነው? የኦሮሚያው እንቅስቃሴ በእጅጉ መንግስትን እና አስተዳደሩን የመንግስትን የማስተዳደር አቅም ያናጋ በመሆኑ ከዓለምም አካባቢ ተደጋጋሚ ወቀሳ ስለደረሰባቸው የሰብአዊ መብት ኮሚሽኑ ይሄን ማጣራት በራሱ የወሰደው የማጣራት ተግባር የጀመረው ከመንግስት ኃላፊነትን ለመመለስ ወይም ተጠያቂነትን ለመሰወር ነው። ይሄን ሲያደርግ ደግሞ አሁን ባወጣው ሪፖርት መሰረት ኢንስቲቱሽናል ላይ ተቋማዊ ውሸት ነው ያስቀመጠው። ይሄም የመንግስት ሰዎች ተጠያቂ እንዳይሆኑ ለማድረግ ነው። ከዚህ በተረፈ ግን የወልቃይትን ለምን አልሸፈነም? ወይ ምንም ሲኒስተር የሆነ የፖለቲካ አቋም ስላለ ብቻም አይደለም፣ አቅምም የላቸውም። እውነት እንነጋገር ከተባለ ያን ተቋም በቅርብ አውቀዋለሁኝ። ስለዚህ ሰዎች ሊያቀርቡ ይችላሉ። የወልቃይትም ይጣራ፣ የጋምቤላውም ይጣራ፣ የኦጋዴኑም ይጣራ፣ እነዚህ ሁሉ ይጣሩ እየተባለ ሊቀርብላቸው ይገባል። እነሱም በሚገባ መጠን ማጣራት አለባቸው ነጻና ገለልተኛ ሆነው። ነገር ግን እኔ ቀደም ሲል እንዳልኩት ነጻና ገለልተኛ ለመሆን የሚያስችል ተቋማዊም ፋይናንሲያል የሆነም የእውቀትም የባለሙያም ብቃት አላቸው ብዬ አላምንም። ከዚህ ባሻገር ደግሞ የፖለቲካ ሹመኞቹ ማለት ኮሚሽነሮቹ ፍጹም የፖለቲካ ጎብዳጅነት ስላለባቸው ነጻና ገለልተኛ ተቋም ሆኖ ያገለግላል ብዬ አላምንም። እውነትንም ይመሰርታል ብዬ አላምንም።
አመሰግናለሁ ዶክተር ጸጋዬ። አቤት። አቶ ዳንኤል፣ አያይዤ ሌላ ጥያቄ ላቅርብ። መሰረታዊ ስለ ሰብአዊ መብት ምንነት ጥያቄ ነው ይሄ ጥያቄ። ግዛቸው ዮናስ ይባላሉ። ከኦሮሚያ አመጽ ጋር ተያይዞ በተፈጠረው ግጭት ህገ መንግስታዊ ጥሰት እንደተፈጸመ ማንም የማይክደው ይመስለኛል። በርካታ የህገ መንግስቱ ድንጋጌዎች የተጣሱ ቢሆንም አንቀጽ 14ን ያህል የተጣሰ የለም እና በቅንፍ ያስቀምጣሉ ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል የደህንነትና የነጻነት መብት አለው ይላል ይህ አንቀጽ። በዚሁ ህገ መንግስት መሰረት ማንኛውም ሰው መንግስት ወይም ድርጅት ላይ ህገ መንግስቱን የማክበር እና የማስከበር ግዴታ ይጥላል ይላል እና የእሳቸው ጥያቄ የሰብአዊ መብት ኮሚሽኑ ታዲያ በራሱ ቁጥር እንኳ 173 ሰዎች መገደላቸው ብዙ ሰው መታሰሩና ትክክለኛ ተመጣጣኝ ነው ሲል በህገ መንግስቱ መሰረት የሰውን ህይወት ለማጥፋት መብት ያልተሰጣቸው ሰዎች የ173ቱን ዜጎች ነፍስ እንደቀጠፉ አይቶ ይሆን ወይስ ለሕገ መንግስት መታመን እነሱን አይመለከታቸውም? እነዚህን አነጣጥሮ የሚተኩሱ ወታደሮችን አይመለከታቸውም? ይህንን ነው ጥያቄ የሚያቀርቡት ጠያቂያችን አቶ ግዛው ዮሐንስና ከሰብአዊ መብት አያያዝ አንጻር ወይስ ሰብአዊ መብት የሚባለው ግንዛቤ ያለው ኢትዮጵያ ውስጥ በተጨባጭ?
ክብራትና ክብራን አድማጮች ዝግጅቱ አልተጠናቀቀም። የመጨረሻው ክፍል በነገው ምሽት ይቀርባል። እንድትከታተሉ ከአክብሮት ጋር እንጋብዛለን። የቅዳሜ ምሽት ፕሮግራማችንን አጋምሰናል። አሁን ወደ ሙዚቃ ቃና ይሆናል የምናልፈው። መስመሩን ለጽዮን ግርማ እለቅላታለሁ። መልካም የቅዳሜ ምሽት።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና እንግዲህ ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ከሚተላለፍበት ስቱዲዮ በቀጥታ እየተዘጋጀ ወደ እናንተ አድማጮች የሚደርስ ምርጥ የሙዚቃ ዝግጅት ፕሮግራም ነው። ለፕሮግራሙ የምንመርጣቸው አብዛኞቹ ሙዚቃዎች በእንግሊዘኛ ቋንቋ የተዜሙ ሲሆኑ አልፎ አልፎም በሌላ ቋንቋ የተዜሙትን ጣል እናደርጋለን። ዘፈኖቹ መራርጬ አብሬያቸው የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ባሳለፍነው ሰኞ የዓለም የስደተኞች ቀን በመላው ዓለም ተከብሯል። ይህን ዕለት ምክንያት በማድረግም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባወጣው አዲስ ሪፖርት ባለፈው ዓመት ከመኖሪያ ቀያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የላቀ መሆኑንና ግጭትና የፖለቲካ አለመረጋጋት ለመፈናቀላቸው ዋና ምክንያት እንደሆነ በሪፖርቱ አስፍሯል። እስካለፈው የአውሮፓውያኑ 2015 ዓመተ ምህረት ብቻም ከቤት ንብረታቸው በግዴታ የተፈናቀሉ ሰዎች ቁጥር 65.3 ሚሊዮን እንደሚደርስ በሪፖርቱ ተጠቅሷል። በዚህ ዓመት ደግሞ ይህ ቁጥር በ5 ሚሊዮን መጨመሩንም ይህ ሪፖርት ያስረዳል። የዚህ ሳምንት የዛሬው የሙዚቃ ቃና ፕሮግራምንም የዓለም የስደተኞች ቀንን ምክንያት በማድረግ የሙዚቃ ምርጫዎቼ በሙሉ ስደተኞችን ለማስታወስ ለማበረታታትና ዓለም እንዲያግዛቸው ግፊት ለማድረግ የተዜሙ ዜማዎችን አብረን የምናደምጥበት ምሽት ይሆናል። እንግዲህ ይህ ሪፖርት እንደሚያስረዳው ከጠቅላላው የዓለም ስደተኞች ቁጥር ወደ 10 ሚሊዮን የሚሆኑት ሶሪያውያን ናቸው። ከዚህ ውስጥ 3 ሚሊዮኑ ወደ ጎረቤት ሀገሮች የተሰደዱ፣ ቀሪዎቹ ደግሞ እዚያው ሀገር ውስጥ ከመኖሪያ ሰፈራቸው ከመኖሪያ ቤታቸው የተፈናቀሉ መሆናቸው ታውቋል። የኔም የመጀመሪያ የሙዚቃ ምርጫ ዋት አባውት አስ ይሰኛል። ለሶሪያ ስደተኞች የተሰራ ሙዚቃ ነው። ማይክል ሀርት የተባለ የሶሪያ ተወላጅ የሰራው ዘፈን ነው። ዋት አባውት አስ ማይክል ሀርት።
Counting 100,000 dead, still you wait. Innocent civilians have bled the ground red, and still you wait. The world is busy living an ordinary life, school and work and family, and sleeping safe at night. But what about us?
Don't we count it all? Should we just keep on dying? Why are you waiting to solve the political mess? All you do is stall. Can't you see the bloody writing all over the wall? What about us? Chemical rockets raining from the sky. Still you wait. Millions of refugees running for their lives. Still you wait. This page we write in history of the human race. Instant blood for all to see. We never can erase. But what about us? Do we count it all? We just keep on dying while you're waiting to solve the political mess. And all you do is stall. Can't you see the bloody writing all over the wall? What about us? Can't you hear us calling? Yeah. Can't you feel our pain?
ማይክል ሃርት ሶሪያ ተወልዶ ስዊዘርላንድና ኦስትሪያ ያደገ አርቲስት ነው። አሁን ደግሞ የሚኖረው አሜሪካ ነው። የፖፕና የሮክ የሙዚቃ ስልት አቀንቃኝ ነው። እዚህ አሜሪካ ሆሊውድ ነው የሚገኘው። አሁን ከበርካታ ታዋቂ የሙዚቃ ባለሙያዎች ጋር ስራዎቹን በመስራት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት የሰራው ይሄ ዋራባውት አስ የተሰኘው ሙዚቃ መታሰቢያነቱ ለሶሪያውያን ስደተኞች ያደረገ ሲሆን በዘፈኑ መግቢያ ላይም እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በሰላማዊ መንገድ ለዘመናት የተነጠቀው ክብራቸውንና ነጻነታቸውን በሰላማዊ መንገድ ለጠየቁ መንግስቱ በኃይል ምላሽ ሲሰጣቸው ዓለም እንዲደርስላቸው ጠየቁ፣ ግን ማንም አላስጣላቸውም። ይህ ዘፈን የተሰራውም ለነዚህ ዓለም ለጣላቸውና ለዘነጋቸው ንጹሃን የሶሪያ ዜጎች ነው ሲል ይህንን ዘፈን መታሰቢያነቱ ለሱ አድርጎት ነበረ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሪፖርት አሁን በዓለም ላይ ከ113 ሰው አንዱ ሀገር ውስጥ እያለ ተፈናቅሏል አሊያም ስደተኛ ሆኗል ይላል። ማህር ዛይን የሊባኖስ ተወላጅ ስዊድናዊ የአርኤንቢ ዘፈን ስልት አቀንቃኝ ነው። የዘፈን ግጥም ጸሐፊ ነው፣ ፕሮዲውሰር ነው። በዘመናዊ የእስልምና ዘፈኖች ኮከብ ድምጻዊ የሚል መጠሪያ አግኝቷል። ቤተሰቦቹ በ8 አመቱ ነው ከሶሪያ ይዘውት ስዊድን የገቡት። ዋን ዴይ የተሰኘ ዘፈን ለሶሪያውያን ስደተኞች መታሰቢያነት በሚል ሰርቷል። ይኸው ዘፈን ለተባበሩት መንግስታት የስደተኞች ኮሚሽን 60ኛ አመት በዓል ላይ በጄኔቫ ስዊዘርላንድ ሲከበር በ2014 ዓመተ ምህረት ማህር ዛይን ከሙሉ ባንዱ ጋር ዘፍኖት ነበር። እስቲ ይህንኑ ዋን ዴይ የተሰኘ የማህር ዛይንን ዘፈን እናዳምጠው።
Lying here wide awake on my own now, silence is the loudest cry. I'm safe but I've lost everything I've known. Oh, I can't smile because the pain has gone, but cry because it's where I'm from. Oh God, I turn to you to make me strong again. Oh, one day I can reach that rainbow, watch the sweet reflection shining on my first home. I'd give anything to see my family.
say how much I love them. That's all I imagine. One day I wish I could go back tomorrow, if it's only for just one second. Put both back into a town that's frozen. I can smile because the pain has gone, but cry because it's where I'm from. Oh God, I turn to you to make me strong again. Oh, one day I can reach that rainbow, watch the sweet reflection shining on my first home. I'd give anything to see my family again and say how much I love them. That's all I imagine. Oh, I have cried so many times, and all those tears that wash my eyes. Oh, I see clearly to the light, 'cause I believe. I know one day I'll be home again, to start a new life with peace everywhere, right from the start until the end. Oh, I believe that one day I can reach that rain.
ሰሞኑን የወጣውን የተባበሩት መንግስታት ድርጅት ሪፖርት አስመልክቶ የኮሚሽኑ ኃላፊዎች ሲናገሩ በእያንዳንዱ ደቂቃ 24 ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነዚህ ውስጥ 2/3ኛው ቁጥር የሚይዙት ደግሞ ሀገር ውስጥ የሚፈናቀሉ ናቸው። ማለትም እዛው ሀገር ውስጥ ያሉ አካባቢያቸውን ቤታቸውን ንብረታቸውን ጥለው ልጆቻቸው የሚበታተኑ ወይም ልጆቻቸውን ይዘው ወደ ተለያየ ቦታ የሚሰደዱ ስደተኞች ማለት ነው። እነዚህ እያ በእያንዳንዷ 24 ደቂቃ ውስጥ ሰዎች ቤት ንብረታቸውን ጥለው የተፈናቀሉ ይገኛሉ ይላል። 90% የሚሆኑት እነዚህ ተፈናቃዮችም ከደሃና መካከለኛ ገቢ ካላቸው ሀገራት የሚፈናቀሉ እንደሆነ ይገልጻል ይሄ ሪፖርት። The sweetest girl, Wycliffe Jean, ለ ስደተኞች መታሰቢያ እንዲሆን የሰራው ዘፈን ነው። Akon, Lil Wayne እና Nia አጅበውታል። The sweetest girl, Wayim Degmo, Dollar Billy Singal, Yezafanores.
Wycliffe, your mission is a difficult one.
It always is, sir.
These are photos of Aya Bongo. She is to be deported back to a hostile country. You cannot let this happen.
In this refugee camp, everybody was waiting for word if they would get into the country or be deported. Me, I just wanted to see her get in, man. The sweetest girl.
Some live for the bill, some kill for the bill. Yeah. She whine for the bill, grind for the bill.
She used to be the sweetest.
Some kill for the bill, if they gotta pay the bill. Yeah. Tonight Wycliffe ain't gone, Wizzy on the beat. Oh, high school she was that girl that make me do the hula hoop around the gym.
Just to get a pick again, she's a 10.
High school she was that girl that make me do the hula hoop around the gym.
Just to get a pick again, she's a 10.
Never thought that she would come and work for the president. This is George Washington.
Where my money at?
She lost, he called. Sunny day, rainy day, all you wanna know is
where my money at?
Close leg, don't get fit. Go out there and make my bread. All you wanna know is
where my money at?
She ended up in a roll car, bruised up, scarred heart. All you wanna know is
where my money at?
She fought, yeah. He called.
Dollar, dollar, bill, y'all.
Dollar, dollar, bill, y'all.
Dollar, dollar, bill, y'all.
Dollar, dollar, bill, y'all.
Have a seat. Passport. Aya Bongo. You're being deported.
What?
Transportation will come and pick you up in 24 hours.
What do you mean?
You'll gather your belongings.
What? There's no way!
Hector,
get
out of here.
No!
Done. Next.
እንግዲህ ከዚህ ቁጥር ውስጥ ሶሪያውያንን ከሚጨምረው 21 ሚሊዮን የስደተኞች ቁጥር ግማሹ ከአፍጋኒስታንና ሶማሊያ የሚሰደዱ መሆናቸው በሪፖርቱ ተካቷል። በተጨማሪም ከነዚህ ስደተኞች ውስጥ 50% የሚሆኑት ህጻናት መሆናቸውንም አብዛኞቹ ደግሞ ከቤተሰቦቻቸው ጋር የተለያዩ መሆናቸውን ሪፖርቱ አስፍሯል። Falling Leaves John Denver የተባለ ድምጻዊ ለስደተኞች መታሰቢያ ይሁን ብሎ ያዜመው ዜማ ነው Falling Leaves.
Thank you for this precious day. These gifts you give to me. My heart's so full of love for you. Sings praise for all I see. Oh, sing for every mother's love, for every childhood tear. Oh, sing for all the stars above, the peace beyond all fear. This is for the refugee, the ones without a home, a boat out on the ocean, a city street alone. Are they not some dear mother's child? Are they not you and I? Are we ones to bear this shame and lay the sacrifice? Or are they just like falling leaves who give themselves away? From dust to dust, from sea to shear, and to another day. If I could have one wish on earth of all I can conceive, 'twould be to see another spring and bless the falling leaves. Thank you precious day, these gifts you give to me. My heart's so full of love for you, sings praise for all I see. Oh, sing for every mother's love, for every childhood tear. Oh, sing for all the stars above, the peace beyond all fear. Oh, sing for all the stars above.
ይኸው ሪፖርት በዚህ ዓመት ከፍተኛ ቀውስ የታየባቸው ብሎ ካስቀመጣቸው አገሮች አንዱ ደቡብ ሱዳን ነው። ደቡብ ሱዳን እንግዲህ በርካታ የደቡብ ሱዳን ነዋሪዎች ወደ ተለያዩ ጎረቤት አገሮች በብዛት የጎረፉባቸው አመት ነው። በኢትዮጵያም ከ270,000 በላይ የደቡብ ሱዳን ስደተኞች በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች መጠለያ ጣቢያ ሰፍረዋል ተብሎ ይገመታል። እንግዲህ የተባበሩት መንግስታት ድርጅት ሪፖርት እንደሚያስረዳው በኢትዮጵያ ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ በአጠቃላይ ወደ 730,000 የሚሆኑ ስደተኞች በ ኢትዮጵያ ባሉ የተባበሩት መንግስታት ድርጅት የስደተኛ ጣቢያዎች ውስጥ ሰፍረው እንደሚገኙ ሪፖርቱ ያመለክታል። ቀጣዩ ምርጫይ ሙቪንግ ሲግናል አወር ፎር ሴሚስተር ግሩፕ በሚል በርሊን ውስጥ የዩኒቨርሲቲ ተማሪዎች የተቋቋመ ቡድን ነው። እነሱ ናቸው በ2015 መጨረሻ አካባቢ ያለውን የስደተኞች ሁኔታ አይተው በጋራ የዘፈኑት ዘፈን ነው። ሙቪንግ ይሰኛል።
Restless minds walking straight have no time. They can wait countless days. Unknown ways moving, moving.
Restless minds, hopeful eyes longing for guiding lights. Countless days, endless nights moving, moving.
Roads won't end. Traces we don't. جمعتوا كل ذكرياتي وفيها آلامي وأحلامي لما جل للترج والأنف وطني مدمر مدمر
Restless minds go astray. We all need a place to stay. Some will hope, some will pray. Somewhere, someday.
ሙቪንግ የተሰኘውን ዜማ ነበር የሰማ ነው። እንግዲህ በስደተኞች ተቋሙ ሪፖርት መሰረት ከመካከለኛው ምስራቅና ከሰሜን አፍሪካ የሚሰደዱና ከቀያቸው የሚፈናቀሉ ሰዎች ቁጥር 23.6 ሚሊዮን መሆኑ በመላው ዓለም ከፍተኛ የተፈናቃዮች ቁጥር ተብሎለታል። ከሰሃራ በታች ያሉ ሀገሮች በ18.4 የስደተኞችና የሀገር ውስጥ ተፈናቃዮች ቁጥር ሁለተኛ ደረጃን የሚይዝ መሆኑም በዚሁ ሪፖርት ተካቷል። አውሮፓ በስደተኞች ቁጥር አብዛኛውን የመገናኛ ብዙሃን ሽፋን ታገኝ እንጂ አህጉሪቷ አነስተኛ የስደተኞች ቁጥር ካላት አህጉሮች አንዷ ናት ብሏታል። የሴራሊዮን ሬፊጂ ኦል ስታር ባንድ ሴራሊዮን የእርስ በርስ ጦርነት ቀስፏት በነበረባቸው ዓመታት ተፈናቅለው ወደ ጎረቤት ሀገር ጊኒ የሸሹ ስደተኞች ያቋቋሙት ቡድን ነው። ሰላም ተመልሶ ስደተኞቹ በኢትዮጵያ ዘመን አቆጣጠር በ1996 እና በ1997 ዓ.ም ወደ ዋና ከተማቸው ፍሪታውን ከገቡ በኋላ ታዲያ በሙሉ ሀገሪቱን እየተዘዋወሩ ስለ ሰብአዊ ጉዳዮች ሰፊ ቅስቀሳ ሲያደርጉ ቆይተዋል። ሙሉ ታሪካቸው በ1998 ዓ.ም በወጣ የሴራሊዮን ሪፊጂ ኦል ስታር በሚል ዘጋቢ ፊልም ተተርኳል። እስከ ዛሬ ሪፊጂ ኦል ስታርስ 3 አልበሞችን አውጥተዋል። በ1998 ዓ.ም ሊቪንግ ላይክ ኤ ሪፊጂ የስደተኞችን ህይወት የሚተርክ ነው። በ2002 ዓ.ም ደግሞ ራይዝ ኤንድ ሻይን ቁምና አንጸባርቅ እንደማለት ነው። በ2004 ደግሞ ራዲዮ ሳሎን ተጠቃሾች ናቸው። ታህሳስ 6/1999 ዓ.ም ሬፊጂ ኦል ስታር በገናናይቱ የአሜሪካ የቴሌቪዥን ንግስት ኦፕራ ዊንፍሬ ሾው ላይ ቀርበው ነበረ። የሴራሊዮን ሬፊጂ ኦል ስታር ባንድ ዝማሪዎች የሚቀርቡት በተለያዩ የሙዚቃ ስልቶች ነው። አንዳንዶቹ ከአንድ በላይ ስልቶች የተዋሃዱበት ነው። እንግዲህ የተከበራችሁና የተወደዳችሁ አድማጮች፣ ለዛሬ የተመደበልኝ ሰዓት ስለተጠናቀቀ ሴራሊዮን ሬፊጂ ኦል ስታር ባንድ ኮልድ ዋተር የተሰኘውን ስራቸውን ጋብዤ ልሰናበታችሁ። እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። ኮልድ ዋተር ይቀጥላል።
We are the Sierra Leone's Refugee All-Stars Band and the song we're going to play for you is Cold Water and you are watching the Mahogany Sessions. Mm-hmm. me cold water. Now forgive me cold water. Give me cold water. Give me cold water. Give me li cold water. Give me li cold water, bro. Give me li cold water. Give me li cold water, bro. Imani bo badi bo. Imani bo badi bo. For prosperity, we don't get enough light.
Agenda.
For prosperity, we don't get enough food.
Agenda.
For prosperity, for paternity.
Agenda.
For prosperity, working place no book.
Agenda.
Papa government, well body now we problem. Papa government, chop money now we problem. Papa government, host rent now we problem. Papa government, working place now we problem, eh? Papa government, yeah, yeah. Papa government, yeah, yeah. Give me li cold water. Give me li cold water, bro. Give me li cold water. Give me li cold water, bro. Imani bo badi bo. Imani bo badi bo. For prosperity, we not get enough light.
Agenda.
For prosperity, we not get enough food. For prosperity, for paternal day.
Agenda.
For prosperity, working place not do. Papa government, education now we problem. Papa government, well body now we problem. Papa government, working place now we problem. Papa government, markets now we problem.
የማጠቃለያ ዜና እናሰማለን። ነውጠኛው የአልሻባብ ቡድን ሞቃዲሾ አውሮፕላን ጣቢያ አቅራቢያ በሚገኝ አንድ ሆቴል ላይ በከባድ የጠመንጃ ተኩስ የታጀበ ፍንዳታ አደረሰ። አራት ሰዎች በጥቃቱ ሞተዋል። በርካታ ከሆቴሉ የተጠለፉ ሰዎችም ተወስደዋል። ሜዲትራኒያን ባህር ውስጥ ከአንዲት አነስተኛ ጀልባ በትንሹ 7000 ፍልሰተኞችን በሁለት ቀናት ውስጥ ማዳን ተችሏል ሲሉ የኢጣሊያ ባለስልጣናት አስታወቁ። ከአረብ ሀገሮችና ከሳህራ በታች የአፍሪካ ሀገሮች የተውጣጡ ፍልሰተኞች ወደ አውሮፓ ሲያቀኑ ነው የተለያዩ መሰናክሎች እየገጠማቸው ለሞት የሚዳረጉት። አርሜኒያን በመጉኘት ላይ የሚገኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለ1.5 ሚሊዮን አርመኖች የተሰራውን የሰማዕታት መታሰቢያ ሐውልት ዛሬ ቅዳሜ ጎበኙ። አቡኑ ትናንት አርሜኒያ ሲገቡ እንደ አውሮፓ ቁጣጠር በ1915 ዓ ም ኦቶማን ቱርኮች በአርመኖች ላይ የፈጸሙት ጭፍጨፋ የዘመናችን ከስ በሰው ልጆች ላይ የተፈጸመ ግድያ ነው ማለታቸው አይዘነጋም። ምንም እንኳ ይህ የአቡኑ ፍረጃ እስካሁን በወቅቱ መልስ ባሰጥም አንካራን በብርቱ አስቆጥቷል። አቡኑ ጉንጉን አበባ ሲያስቀምጡ ባሰሙት ቃል ልቤ እየደማ ይህን ጸሎት ሳደርስ ከእንግዲህ ይህን መሰል ጭካኔ አይደገምም በሚል እምነት ነው ማለታቸው ተደምጧል። አርማጮች ለምሽቱ ያለን ጠቅላላ ዜና በዚሁ አበቃ። አዲሱ አበበ ነኝ። ደህና ደሩ።
የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ ሲያስተላልፍ የቆየውን የአማርኛ ፕሮግራም አሁን ፈጸመ። ነገ እሁድ ከምሽቱ 3 ሰዓት ላይ የተለያዩ ቅንብሮችን ይዘን እንመለሳለን። ለአሁኑ አብራችሁን ስላመሻችሁ እናመሰግናለን። ዝግጅቱን ከመራልን ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም ደሩ።
This program has come to you from the Voice of America, Washington.